ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዘለቄታው ጥሩ እንደማይሆን ስለምናምን አሁን የተጀመረው ድርድርን ዳር ይደርሳል የሚል ግምት የለንም።
በእኛ እምነት አሁን ድርድር የለም። እንደውም እውነተኛ እና ችግር ፈቺ የሆነ ድርድር እንዲጀመር እየጠየቅን ያለን አሁን
በሀገር ውስጥና በውጭ ሀገር ታዛቢዎች ፊት በድርድር አጀንዳዎች ላይ መነጋገር የጀመሩት ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ለህዝብ ጥያቄ ምላሽ የሚሰጥና የሀገሪቱን ችግር የሚያስተካክል ምንም የሚያመጡት ለውጥ የለም ሲሉ ኦፌኮና ሰማያዊ ፓርቲ ከተቹበት የወሰድነው ነው። በምሽት የመጽሔት ክፍለ ጊዜ ዝርዝሩ ይቀርባል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የዛሬ አርብ ሰኔ 9 2009 ዓ ም ምሽት አስተናጋጆቻችሁ ሰሎሞን አባትና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
በሽብር ወንጀል ተከሰው ሲከራከሩ ከቆዩ 13 ተከሳሾች መካከል ስድስቱን የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ አራተኛ ወንጀል ችሎት በነጻ አሰናበተ። በሰባቱ ላይ የጥፋተኝነት ብይን አሳልፈዋል። በነጻ የተሰናበቱት ዛሬውኑ ከወህኒ እንዲለቀቁ ችሎቱ ትዕዛዝ ሰጥቷል። የጥፋተኝነት ብይን በተላለፈባቸው ተከሳሾች ላይ የቅጣት ውሳኔውን ለማሰማት ቀጠሮ ቆርጧል ችሎቱ። በሌላ መዝገብ ደግሞ በነ ጉርሜሳ አያኑ ጉዳይ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ዝርዝር ዘገባው በመጽሔት ይቀርባል።
ሩሲያ ባለፈው የዩናይትድ ስቴትስ ምርጫ ውስጥ ጣልቃ ገብታ ስለ መሆኗና ከዩናይትድ ስቴትስ ባለሥልጣናት የተመሳጠረ እንዳለ እንዲመረምሩ በፍትህ ሚኒስትሩ የተሰየሙት ልዩ መርማሪ ሮበርት ሙለር ፕሬዚደንት ዶናልድ ትራምፕንና ከፍተኛ አማካሪያቸው ያደረጓቸውን የልጃቸውን ባል እየመረመሩ መሆናቸው ተገልጿል። ልዩ መርማሪው በፕሬዚደንቱ ላይ ምርመራውን የከፈቱት የፍትህን ሂደት የማደናቀፍ አድራጎት ፈጽመው እንደሆነ ለማጣራት ነው ተብሏል። ዋሽንግተን ፖስት ጋዜጣ በትላንት እትሙ ባወጣው ሪፖርት ላይ ልዩ መርማሪው የፕሬዝደንቱን አማች የገንዘብ ልውውጦች እየፈተሹ መሆናቸውንም ዘግቧል። ጋዜጣው ቀደም ሲልም ኩሽነር በሩሲያ መንግሥት ከሚተዳደረው የልማት ባንክ ጋር አላቸው ስላለው የንግድ ግንኙነት ሲዘግብ እንደነበር ይታወቃል። ሚስተር ኩሽነር በምርመራው ሂደት ውስጥ እንደሚተባበሩ ጠበቃቸው አስታውቀዋል። ፕሬዝደንቱ ልዩ መርማሪው ከፍተውባቸዋል የተባለውን ምርመራ የዘገቡ መገናኛ ብዙሃንን አስመልክቶ በትዊተር ባሰራጩት መልእክት ከሩሲያ ጋር ተመሳጥረዋል የሚል የፈጠራ ወሬ አናፍሰው ነበር፣ አሁን ደግሞ ከዚያ የፈጠራ ታሪክ ጋር የተያያዘ ፍትህን ስለ ማደናቀፍ ይናገራሉ፣ መልካም ሲሉ ቅሬታቸውን ገልጸዋል። ፕሬዝደንቱ አከታትለው በጻፉት የትዊተር መልእክት በአሜሪካ የፖለቲካ ታሪክ ውስጥ ታይቶ የማይታወቅ የሐሰት ውንጀላ ማሳደድ በተወሰኑ መጥፎና ግጭት ያለባቸው ሰዎች ሲከናወን እየታዘባችሁ ነው ብለዋል።
ካታር ሰላም አስከባሪዎቿን ማስወጣቷን ተከትሎ ኤርትራ በጋራ ድንበራችን ላይ ያለውን አጨቃጫቂ ግዛት ወራ ተቆጣጥራለች ስትል ጅቡቲ ከሰሰች። ሳሌም ሰሎሞን ያጠናቀረችው ዘገባ አለ፣ ቆንጅታዬ ታቀርበዋለች።
ካታር ላለፉት 7 ዓመታት በጅቡቲው ራስ ዱሜራ ተራራና የዱሜራ ደሴት አካባቢ ሰፍረው የቆዩትን 450 ወታደሮቿን ባስወጣች በማግስቱ ባለፈው ረቡዕ ነው የኤርትራ ወታደሮች አካባቢውን መያዛቸውን የጅቡቲ ባለስልጣናት የተናገሩት። ካታር ሰላም አስከባሪዎቿን ያስወጣችበትን ምክንያት ባስገልጽም እርምጃውን የወሰደችው ግን ከአጎራባቿ ከሳውዲ አረቢያ ጋር ባላት ዲፕሎማሲያዊ አምባጓሮ ኤርትራና ጅቡቲ ከሳውዲ ጎን መቆማቸውን ተከትሎ ነው። በተባበሩት መንግስታት ድርጅት የጅቡቲ አምባሳደር መሐመድ ዚያድ ድዋሌ ሀገራቸው ለድርጅቱ የጸጥታ ምክር ቤት ስሞታ ማቅረቧን ለቪኦኤ ገልጸዋል።
የጸጥታ ጥበቃ ምክር ቤቱ ፕሬዚዳንትና ዋና ጸሐፊውም ያሉትን ጭብጦች በሙሉ ማግኘታቸውን አረጋግጫለሁ።
የድርጅቱ ዋና ጸሐፊና የጸጥታ ምክር ቤቱ ለጉዳዩ ከፍተኛ ትኩረት እንዲሰጡ የሚመለከታቸውን ወገኖችም በአካባቢው የጦር ኃይል ከማስፈርና ከመንቀሳቀስ እንዲቆጠቡ ያሳስባሉ ብለን እንጠብቃለን ብለዋል አምባሳደሩ። የኤርትራ መንግስት ባለስልጣናት አስተያየት ለማግኘት ቪኦኤ ያደረገው ሙከራ ለጊዜው አልተሳካም። እንደ አውሮፓውያን አቆጣጠር በ2008 ሰኔ ወር ላይ ኤርትራ ወታደሮቿን ድንበር አሻግራ ግዛቴ አስገብታለች ብላ ጅቡቲ ከወነጀለች በኋላ የሁለቱ ሀገሮች ኃይሎች ለአራት ቀናት ግጭት ማካሄዳቸው ይታወሳል። በ2010 ካታር ለሽምግልና ገብታ ሁለቱ ሀገሮች የካታር ወታደሮች በአጨቃጫቂው ግዛት እንዲሰፍሩ ተስማሙ። ጅቡቲና ኤርትራ ጭቅጭቃቸውን በፍርድ ቤት ለመጨረስ የነበራቸው እቅድ ግን ስራ ላይ አልዋለም። ኤርትራ በግጭቱ ወቅት የማረከቻቸውን 13 እስረኞች እንደያዘች ነች፣ ከቤተሰቦቻቸው ጋርም እንዳይገናኙ አድርጋለች ሲሉ የጅቡቲው የተባበሩት መንግስታት ድርጅት አምባሳደር ከሰዋል። ኤርትራ እስረኞቹን እንድትለቅና ወታደሮቿን ከዱሜራ እንድታስወጣም ጠይቀዋል።
We are very much willing to peacefully
እኛ ከኤርትራ ጋር ያለንን ጭቅጭቅ በሰላማዊና ዓለም አቀፍ ሕግን በተመለከተ መንገድ ለመፍታት እጅግ በጣም ፈቃደኞች ነን።
በተባበሩት መንግስታት የጅቡቲው አምባሳደር ዱዋሌ ናቸው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ዴሞክራትና ሪፐብሊካን እንደራሴዎች የአንድነት ስሜት ለመግለጽ በሚል ዓመታዊ የቤዝቦል ግጥሚያ አካሂደዋል። አንድ መሳሪያ የያዘ ሰው ሪፐብሊካውያኑ ለግጥሚያው ልምምድ ያደርጉ በነበረበት ቦታ ላይ ተኩስ ከፍቶ አራት ሰዎች ባቆሰለ ማግስት ነው ውድድሩን ያካሄዱት። ተኩስ የከፈተው ሰው በፌስቡክ ገጹ ላይ ጸረ ትራምፕ መልእክቶችን ያወጣ እንደነበር ተገልጿል። የካፒቶል ሪፖርተራችን ካትሪን ጂፕሰም ያጠናቀረችው ዘገባ ለአዳነች ፍስሃዬ ታቀርበዋለች።
ለአንድ ሌሊትም ቢሆን ከፖለቲካ አረፍ ብለዋል። በዲሞክራቶችና በሪፑብሊካውያን መካከል ያለው ልዩነት በቤዝቦል ጨዋታ መስክ ላይ ወደ ጎን ተትቶ በወዳጅነት ላይ የተመሰረተው ውድድር ተተኩሶባቸው ለቆሰሉት የምክር ቤት አባል ስቲቭ ስካልስ መታሰቢያ ሆኗል። በተኩሱ ቆስለው በጠና ህመም ላይ ያሉት ስካልስ ለአንድ አፍታ ከታሰቡ በኋላ ዲሞክራቱ ስቴኒ ሆየር ይህ ግልጽ መልእክት ያስተላልፋል ብለዋል።
ኃይል ተጠቃሚነት በቀን ተቀን ስራችን ከመቀጠል እንደማያስቆመን ያለውን ቁርጠኝነት ነው የምናየው።
ከፍተኛ የጸጥታ ጥበቃ የነበረ ቢሆንም የሁለቱ ተቀናቃኝ ፓርቲዎች አባላት የወዳጅነት ውድድር ሲያደርጉ ድጋፋቸውን ለማሳየት ሲሉ ብዙ ሰዎች በቦታው ከመገኘት አላገዳቸውም። ሪፑብሊካዊ ማርክ ሳንፈርድ በበኩላቸው የቤዝቦል ጨዋታው ውድድር ብዙ የተስፋ ዕድል የሰጠ ቢሆንም ተኩሱ ወሳኝ ለውጥ ያመጣ ይሆን ሲሉ ጠይቀዋል።
For us to be a civil society, an open society, we have to be able to
የተረጋጋና ግልጽ ህብረተሰብ እንድንሆን እርስ በርሳችን መገናኘትና መነጋገር ይኖርብናል። እንበል ካንተ ጋር ሙሉ በሙሉ የማልስማማ ብሆን እንኳን ጥላቻ መኖር የለበትም።
የምክር ቤት አባላቱ ብዙውን ጊዜ አጨቃጫቂ የፖለቲካ ንትርክ ቢያካሄዱም ለአስርተ ዓመታት ያህል ሲካሄድ የቆየ ወዳጅነት ውድድር ማቀራረቡ አልቀረም።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የሽብርና የሁከቱ ቡድን እስላማዊ መንግስት መሪ አቡበከር አልባግዳዲ ባለፈው ወር በዩናይትድ ስቴትስ በተካሄደ የአየር ጥቃት ሳይገደል አልቀረም የሚሉት ሪፖርቶች ላይ የስለላ ተንታኞች ከፍተኛ ጥርጣሬ እንዳላቸው ተገልጿል። የዩናይትድ ስቴትስ ጸረ አይሲስ ዘመቻ ቃል አቀባይ ኮሎኔል ራያን ዲለን ዩናይትድ ስቴትስ ሪፖርቱን በአሁኑ ሰዓት ልታረጋግጥ አትችልም ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ሻምበል ጄፍ ዴቪስ ከሩሲያ የመነጨውን ሪፖርት ለማረጋገጥ የሚያስችል መረጃ የለንም ብለዋል። የሩሲያ የጦር ኃይል ዛሬ ባወጣው መግለጫ ባለፈው ግንቦት የእስላማዊ መንግስት ቡድን ተዋጊ አዛዦችን ኢላማ አድርጎ ባካሄደው የአየር ጥቃት የሽብር ቡድኑ መሪ አልባግዳዲ ሳይገደል አልቀረም ብሏል። የሩሲያ የመከላከያ ሚኒስቴር በፌስቡክ ባወጣው መግለጫ የእስልምና መንግስት ቡድን ዋና ከተማ ናት በሚላት ራቃ አቅራቢያ የተካሄደው የአየር ጥቃት አልባግዳዲ ተገኝቶበት ነበር የተባለ ስብሰባ መደብደቡን ገልጿል። በጥቃቱ የቡድኑ ከፍተኛ አዛዦች 30 የሚሆኑ የውጊያና የመስክ አዛዦችና ወደ 300 የሚሆኑ በጥበቃ ላይ ተሰማርተው የነበሩ ታጣቂዎች እንደተገደሉ ነው መግለጫው ያመለከተው። አልባግዳዲ ተገድሎ እንደሆነ በተለያዩ መስመሮች አማካይነት ያጣራልን ሲል መግለጫው አክሏል። በሩሲያ መከላከያ ሚኒስቴር መግለጫ መሰረት የቡድኑ መሪዎችና አዛዦች የተሰበሰቡበት ደቡባዊ ኮሪዶር ተብሎ በሚጠራው መተላለፊያ በኩል መውጣት በሚችሉበት ሁኔታ ላይ እቅድ ለመንደፍ እንደነበር አመልክቷል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፍሎሪዳ ላይ ያደረጉ ባሉት ቆይታ በቅርቡ ንግግር አድርገው ጨርሰዋል። ያለፉት ፕሬዚደንት ባራክ ኦባማ ከሀገሪቱ ጋር ፈርመውት የነበረውን ግንኙነት የመመለስ ወይም የማለሳለስ ስምምነት መሰረዛቸውን፣ ነገር ግን በኩባ የዩናይትድ ስቴትስ ኤምባሲ ስራ እየሰራ እንደሚቀጥል ተናግረዋል። ዘርዘር ያሉ መግለጫዎችን ዘግየት ብለን እናቀርባለን። ዘርዘር ያለ ዜና የዜናው ሰዓት አበቃ።
እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
በሊቢያ ሕገወጥ የሰው አዘዋዋሪዎች ቤዛ ገንዘብ እንዲከፍሉ ታግተው የሚገኙ ወደ 200 የሚጠጉ ኢትዮጵያውያንና ሶማሊያውያን ፍልሰተኞችና ስደተኞችን ለማስለቀቅ የዓለም አቀፉ የፍልሰት ድርጅት አይኦኤም እየጣረ መሆኑን አስታወቀ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሄኖክ ሰማግዜር ያቀርበዋል።
ስደተኞችን በማፈን ሕግ በማይከበርባቸው የማቆያ ጣቢያዎች የሚያሳዩ የቪዲዮ ምስሎች በማህበራዊ ድረገጽ ወይም በፌስቡክ ባሳለፍነው ሳምንት በሰፊው ሲታዩ ነበር። የዓለም አቀፉ የፍልሰተኞች ድርጅት አይኦኤም እንዳስረዳው የጠፉት ወይም የታገቱት ወንድና ሴት ስደተኛ ቤተሰቦች እንደነዚህ የመሰሉ የስቃይ ምስሎችን እንዲመለከቱና ለደላሎቹ ገንዘብ እንዲከፍሉ ተጠይቀዋል። የአይኦኤም ቃል አቀባይ ጆል ሚልማን ለቪኦኤ እንደተናገሩት የምስሉ መገኛ ምንጭ አልታወቀም። ከየት አካባቢ ሊሆን እንደሚችል እርግጠኛ ባይሆኑም የተቀመጠ መላምት አለ። ቃል አቀባዩ እንዳሉት በአስር እጥፍ የሚቆጠሩ በምስሉ ላይ ያሉት በአንድ መጋዘን የታሰሩት ሰዎች በምስል ቅንብር የተሰራ ይመስላል።
We understand that there are cases of people being tortured with cement blocks, I think put on their chest or put on their back.
ሰዎች በሲሚንቶ የተሰሩ ብሎኬቶችን ከጀርባቸው ወይም ከደረታቸው ላይ በመጫን ከፍተኛ ጉዳት እየደረሰባቸው እንደሆነ ነው የተረዳ ነው። እግሮቻቸውና እጆቻቸው በድብደባ ሳቢያ ተሰባብረዋል። ሰውነታቸው በግርፊያ በገመድ ታስሮ ከመቆየት ብዛት ቆስሏል። ቁጥራቸው ለማወቅ ከማይቻል በላይ የሆኑ ወንዶች በምግብ እጦትና ድብደባ እየተንገላቱ ናቸው። ለረጅም ጊዜ ምግብ ባለማግኘታቸው መሆኑን በቦታው የነበሩት ይመሰክራሉ።
ሚልማን እንዳሉት በሕገወጥ አዘዋዋሪዎቹ ከታገቱት ስደተኞች ቤተሰቦች በነጠላ ላይ ያንዳንዳቸው $8,000 ምናልባትም ከዛ የበለጠ ቤዛ አስከፍለው ነው የሚለቋቸው። የስደተኞቹ ቤተሰቦችም ጥሪታቸውን አሟጠው ለታሰሩት ወገኖች ይልካሉ። ሚልማን እንዳሉት በባሪያ ንግድ ላይ ያለው ዝውውር በሊቢያ ተስፋፍቷል። ይህ እንግዲህ ለዘመናት የነበረ ነው። አዲሱ ነገር ምንድነው? የዲጂታል ቴክኖሎጂ ተጠቃሚ በመሆናቸው በጣም ያላደገ መንደር ከሚባል ሩቅ ስፍራ እንኳ በጣም በፍጥነት በቀላሉ ደላሎቹ ለመገናኘትና መረጃ ለመለዋወጥ መቻላቸው ነው።
It gives criminals an opportunity to profit from the digital age. There's no question that it's true that you can terrify
ወንጀለኞች በዚህ በመረጃ የተሳሰረና በፍጥነት የሚሸጋገርበትን ቴክኖሎጂ ተጠቅመው ትርፍ እንዲያግበሰብሱ እድል ይከፍትላቸዋል። ወላጅናትና አባትን በትዊተር ወይም በኢሜልና በደቂቃዎች ውስጥ በስልክ ሊታይ የሚችል ቪዲዮ በመላክ ማስፈራራትና ዘመድን ማሸበር ይቻላል። እንዲህ አይነት ግንኙነት ከዚህ ቀደም አልነበረም። ወደፊት ግን አሁንም ካለበት እየከፋ ሊሄድ እንደሚችል ይጠቁማል።
የዓለም አቀፉ የፍልሰት ድርጅት አይኦኤም በአዘዋዋሪዎች ታግተው የሚገኙት ፍልሰተኞች ያሉበትን ስፍራ ለማወቅ ከአጋሮች ጋር ተባብረው እየሰሩ ነው። የአይኦኤም ሰራተኞች ከሊቢያ ባለስልጣናት ጋር በመተባበር ፍልሰተኞቹና ስደተኞቹ ተይዘው ከሚገኙበት ስፍራ ፈልጎ የማዳን ሥራ ለመስራት እየጣሩ ነው። በፖለቲካ ለመረጋጋት የምትታመሰው ሊቢያ ወደ አውሮፓ የሚፈልሱ ሰዎች አብይ መሸጋገሪያ ሆናለች። ጠንካራ ማዕከላዊ መንግስት ባለመኖሩ ህገወጥ የሰው አዘዋዋሪዎችና ዘመናዊ የባሪያ ንግድ የሚያከናውኑ ወንጀለኞች ተመችቷቸዋል።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሽብር ወንጀል ተከሰው ሲከራከሩ ከቆዩ 13 ተከሳሾች መካከል ስድስቱን በነጻ ሲያሰናብት በሰባቱ ላይ ጥፋተኞች ሲል በይኗል። በነጻ የተሰናበቱት ዛሬውኑ ከወህኒ እንዲወጡም ትዕዛዝ ሰጥቷል። የቅጣት ውሳኔውን ለማሰማትም ቀጠሮ ቆርጧል። በሌላ መዝገብ ደግሞ በነ ጉርሜሳ አያነው ጉዳይ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ልኳል።
ነመቶ አለቃ ጌታቸው መኮንን በሚል ስያሜ በሚታወቀው በዚህ መዝገብ የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት አቃቢ ሕግና 16 በሽብር ወንጀል የተጠረጠሩ ሰዎችን ከ2007 ዓ.ም ጀምሮ ሲያከራክር ቆይቷል። በአጠቃላይ አቃቢ ሕግ በነመቶ አለቃ ጌታቸው ላይ የሀገሪቱን መሰረታዊ ፖለቲካዊ፣ ሕገ መንግስታዊ፣ ኢኮኖሚያዊ ወይንም ማህበራዊ ተቋማትን ለማናጋትና ለማፈራረስ በኃይል ከሚንቀሳቀሰውና በሕዝብ ተወካዮች ምክር ቤት በሽብርተኝነት በተሰየመው ራሱን ግንቦት ሰባት እያለ በሚጠራውና ከዚሁ የሽብርተኛ ድርጅት ጋር ከተቀላቀለው ራሱን አርበኞች ግንባር እያለ ከሚጠራው የሽብር ድርጅት ውስጥ አባል በመሆን በማናቸውም መልኩ በመሳተፍ የሚል ክስ ነው ያቀረበው። በክሱ ዝርዝር ላይ የእያንዳንዱ ተከሳሽ ተሳትፎ ነው ያለውንም ጠቅሷል። ፍርድ ቤቱ ዛሬ በሰጠው የፍርድ ሐተታ እንዳስታወሰውም አቃቤ ሕግ ባቀረበው ክስ መሠረት ያስረዱልኛል ያላቸውን የሰውና የሰነድ ማስረጃዎች አቅርበዋል። እንዲከላከሉ የተበየነባቸው ተከሳሾችን በተመሳሳይ መልኩ የቀረበባቸውን ክስ ለመከላከል ምስክሮችንና ሌሎች ማስረጃዎችንም አቅርበው ተከራክረዋል ሲል ፍርድ ቤቱ አትቷል። የሁለቱንም ወገን ክርክርና የቀረቡ ማስረጃዎችን መዝኖ አንደኛ ተከሳሽ መቶ አለቃ ጌታቸውን ጨምሮ አወቀ ሞኝ ሆዴ፣ ተስፋይ ታሪኩ፣ ተፈራ ፋንታሁን፣ እንግዳ ዋኘው፣ አግዘው ሰጠኝ የተባሉት ተከሳሾች የቀረበባቸውን ክስ የተከላከሉ በመሆናቸው በነጻ እንዲሰናበቱ ፈርዷል። በተቀሩት ሰባት ተከሳሾች ላይ ደግሞ አቃቢ ሕግ የመሠረተባቸውን ክስ በበቂ ሁኔታ አልተከላከሉም፣ ስለዚህ ጥፋተኛ ናቸው ሲል ፈርዷል። ከተከሳሽ ጠበቆች አንዱን አቶ ወንድሙ ኢብሳ ስለተሰጠው ፍርድ ቤት አስተያየታቸውን ጠይቄያቸው ነበረ።
አጠቃላይ በፍርዱ ላይ ያተታተተው ሐተታ በጣም ለእኔ እርካታ የሚሰጠኝ፣ ምክንያቱም የተተነተነውን ነገሮች በሙሉ ክሱ ተነበዋል። የክሱ ደጋፊ የአቃቤ ሕግ ምስክሮች ተተንትኖ ቀርበዋል። የመከላከያ ምስክሮች ቀርበዋል። ግራ ቀኙን አጥኖ ዳኞቹ በስፋት ነው የተነተኑት። አንደኛ አጠቃላይ የጋራ ወንጀላቸውን ተነተኑ። ሁለተኛ ለ16ቱም በ16ቱም የቀረቡትን ተንትኖ ተገቢውን የሆነ የወንጀል የወንጀሉንም ስነ ስርዓት የወንጀሉንም ህገ መንግስቱንም በማጣቀስ እነዚህን ሰዎች ምንም እንኳን የዘገየ ቢሆንም ነፃ ነው ማለቱ ለእኔ እንደ ህግ ባለሙያ እርካታ ነው የተሰማኝ።
ዛሬ በተሰጠው ፍርድ ቤቱ ከተቸባቸው ጉዳዮች አሉ ተከሳሾች ለፖሊስ የተከሳሽነት ቃላቸውን ሲሰጡ መገደዳቸውን ብቻ ሳይሆን ኢሰብአዊ የማሰቃየት ተግባር የተፈጸመባቸው መሆኑን ነው። በተለይ አንደኛ ተከሳሽ ለፖሊስ በሰጡት ቃል ፊርማቸውን ያኖሩት ከባድ ስቃይ ከደረሰባቸው በኋላ እንደነበረ ፍርድ ቤቱም ይህን ማስረጃ ውድቅ እንዳደረገው ገልጾ ነበረ። ይህን በተመለከተ አቶ ወንድሙ አስተያየታቸውን ለቪኦኤ ሰጥተዋል።
በተለይ ይሄ ህገ መንግስትን በሚጻረር መልኩ ተደብድቦ መደብደብ ብቻ አይደለም፣ በብልታቸው ላይ በጣም ተገቢ ያልሆነ ጫና ተደርጎ ራሳቸውን እስከሚሰጡ ድረስ በጣም በደርግ ጊዜ የነበረውን አይነት እና ከዛም በባሰ ሁኔታ የተደረጉ ነገሮችን በፍርድ ችሎት ላይ አትቶ ለምሳሌ መቶ አለቃ ነው እንደምሳሌ የምናነሳው፣ መቶ አለቃ ላይ ያልደረሰ ነገር የለም። መውለድ እንደማይችሉ አሁን በምስክር በሐኪሞችም የተረጋገጠ እንደሆነ ችሎቱ ራሱ የገለጠው የሁሉ ፍዳ የደረሰበትን ጠቅሶ ኮንኖ ይሄ ህገ መንግስት አንቀጽ 20 እና 19ን የሚጻረር በመሆኑ አንድ ሰው ተገዶ በራሱ ላይ መመስከር አይችልም የሚለውን የሚጻረር በመሆኑ ይሄንን አትቶ የሌሎችንም እንደዚሁ በየምክንያቶቹ ተንትኖ ያቀረበው ነገር በእውነቱ እስካሁን ድረስ ከተደረጉት የፍርድ ትንተናዎች ወይም ዝርዝር አገላለጾች ለእኔም የተሻለና ተስፋ ሰጪ ነው።
ፍርድ ቤቱ ፍርዱን ካሰማ በኋላ በነጻ ያሰናበታቸው ተከሳሾች ዛሬውኑ ከእስር እንዲፈቱ ትዕዛዝ ሰጥቷል። የቅጣት ውሳኔውን ለማሰማትም ለሰኔ 16 ቀን ቀጠሮ ቆርጦ ከዚያ በፊት ግን ሁለቱም ወገኖች ማለትም የጥፋተኝነት ፍርድ የተላለፈባቸው ተከሳሾችና አቃቤ ሕግ የቅጣት ሐሳባቸውን ቀደም ብለው እንዲያቀርቡ ትዕዛዝ ሰጥቷል። ይኸው ችሎት አራቱን የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ መሪዎችን ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ላይ ብይኑን ለማሰማት ዛሬም እንዳልቻለ አስታውቋል። ብይኑ እየተሰራ መሆኑንና የሶስት ተከሳሾች ብይን ግን አሁንም ከፍጻሜ እንዳልደረሰለት አስታውቆ ለሰኔ 16 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። በሀገር ውስጥና በውጪ ታዛቢዎች ፊት በድርድር የአጀንዳ ነጥቦች ላይ መነጋገር የጀመሩት ገዢው ኢህአደግና 16 ተቃዋሚ ፓርቲዎች ለህዝብ ጥያቄ ምላሽ ሊሰጥና የሀገሪቱን ችግሮች ሊያስተካክል የሚችል አንዳች ለውጥ አያመጡም ሲሉ ኦፌኮና ሰማያዊ ፓርቲ ተናግረዋል። ጽዮን ግርማ ዝርዝር ይዛለች።
በገዢው ፓርቲ ኢህአዴግና በ16 ተቃዋሚ ፓርቲዎች መካከል ለወራት የዘለቀው የቅድመ ድርድር ውይይት ባሳለፍነው ረቡዕ ሰኔ 7 ቀን 2009 ዓ.ም የሀገር ውስጥና የውጭ ሀገር ታዛቢዎች በተገኙበት አጀንዳዎቻቸው ተጨምቆ ቀርበው በቅድመ ድርድሩ ላይ ተወያይተዋል። ከዚህ ቅድመ ድርድር አስቀድመው ራሳቸውን ያገለሉት የኦሮሞ ፌዴራላዊ ኮንግረስ ኦፌኮና ሰማያዊ ፓርቲ የተጀመረው ድርድር የሚያመጣው ለውጥ እንደማይኖር ይናገራሉ። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ በዚህ ድርድር ላይ ምንም ተስፋ የላቸውም።
ይሄ አሁን የተጀመረው ድርድር ቀደም ብለንም ወደዚህ እንደሚሄድ ስለተገነዘብ ውጤት አለመኖሩን ነው ያወቅነው። በዚህ ምክንያት የጠየቅናቸው ጥያቄዎች ተቀባይነትም ስለሌላቸው፣ የድርድሩ አካሄድም ተገቢ ያልሆነና በድርድር ሊያበቁ የሚችሉ ኮንዲሽኖች ሁሉ ያልተመቻቹ በመሆናቸው ዘለቄታው ጥሩ እንደማይሆን ስለምናምን አሁን የተጀመረው ድርድርን ዳር ይደርሳል የሚል ግምት የለንም።
ሰማያዊ ፓርቲ በቅድመ ድርድር ሂደት በንቃት ተሳታፊ እንደነበር የሚናገሩት የፓርቲው ሊቀመንበር አቶ የሸዋስ አሰፋ አሁን እየተካሄደ ያለው ድርድር ሳይሆን ምክክር ወይም ውይይት ነው ይላሉ።
አሁን በእኛ እምነት ያሰብነውን ህዝብ በ2008 ዓ.ም ወጥቶ የጠየቀውን ጥያቄ ሊያስመልስ የሚችል ድርድር ሊካሄድ አይችልም ብለን አምነናል። ምክንያቱም አንድ ድርድር ቢያንስ አደራዳሪ ሊኖረው ያስፈልጋል። አደራዳሪ ከሌለ፣ በመሀል የሚዳኝ ከሌለ በፍጹም ድርድር ሊሆን አይችልም በሚል የዛ አካል አይደለንም። ነገር ግን አሁን ተወያየን እንደዚህ ያልን እያሉ እንሰማለን። ያ እንግዲህ ውጤት አመጣል አመጣም፣ በመሰረቱ ሊሰጥም ይችላል። ኢህአዴግ ምን ባይኖሩም እነዛ 16 ነው የሚባሉት ባይኖሩም፣ ከፈለገ ማስተካከል ከፈለገ የህዝቡን ጥያቄ መመለስ ከፈለገ እንደዚሁም ሊሰጥ ይችላል። እና እንግዲህ ይቅናቸው ነው የምንለው፣ 16 ናቸው።
አቶ የሸዋስ አያይዘው ድርድሩ እውነተኛ ባለመሆኑ ገዢው ፓርቲ ራሱን ለድርድር እንዲያዘጋጅ ሰማያዊም ሆነ መድረክ እየጠየቁ ነው ብለዋል።
እንግዲህ 16ቱም ራሱ በራሱ በምርጫ ቦርድ መስፈርት እንኳን 5 ፓርቲ ነው ህጋዊ የሚል ሪፖርት ለተወካዮች ምክር ቤት አቅርቧል። እና እኛም ጥያቄ አቅርበናል፣ እነማን ናቸው ህጋዊዎቹ በሀገር ጉዳዩ ላይ መነጋገር፣ መወያየት፣ መወሰን ያለባቸው እነዛ ህጋዊ የሆኑት ብቻ ናቸው የሚል ጥያቄ አቅርበናል። ነገር ግን ይሄ አሁን የሚሆነው ነገር የድርድር ፎርማሊቲን የሚያሟላ አይደለም። ስለዚህ የዛ ምንድን ነው መናጆ መሆን አንፈልግም። እኛ ግልጽ የሆኑ ጥያቄዎችን አቅርበናል። እነዛ እስካልተመለሱ ድረስ እንደዛ መሆን አንፈልግም። እና በእኛ እምነት አሁን ድርድር የለም። እንዲሁም እውነተኛ እና ችግር ፈቺ የሆነ ድርድር እንዲጀመር እየጠየቅን ያለ ነው አሁን። ምክንያቱም የሀገሪቱ ችግር ሊፈታ የሚችለው በድርድርና በእውነተኛ ውይይት ላይ ነው ብለን ስለምናምን እንደዚህ አይነት የቀልድ ሳይሆን የእውነት ድርድር እንዲጀመር ሰማያዊም መድረክም ሰምቻለሁ እየጠየቀ ነው ያለ።
አቶ ሙላቱም በተደራዳሪዎቹ 16 ፓርቲዎች ላይ አስተያየት አላቸው።
ይሄ እኮ 16ቱ ተገናኝቶ ይወያያሉ የተባለው የድሮ ፎረሞች አባላት ናቸው። አብሮም ሲወያዩ ሲነጋገሩ የጊዜውን ሁኔታ ሁሉ አብሮ ሲመካከሩ የነበሩ ናቸው እንጂ አዲስ የመጣና የሀገራዊ ጥያቄ ይዞ የመጣ ከዛ ውስጥ የተለየ የለም። የዛን ጊዜ የቀረቡትን ጥያቄዎች ፎረም የሆኑቱ አሁን እንግዲህ ለምን ታዛቢም እንዳስፈለጋቸው አንዱ ችግር ነው። ለፎርማሊቲ ለይምሰል ካልሆነ በስተቀር ታዛቢም አያስፈልጋቸውም። እኛ በመጀመሪያ ደረጃ ያድግ ሰላማዊውን ሐሳብ በመቀበል ማለትም ህዝባዊነቱን ለማረጋገጥ ለህዝብ ጥቅም የቆመ መሆኑን ለማሳየት ለወደፊት ለህዝብ ታማኝ አገልጋይነቱን ለማስመስከር ሲባል ነገሮችን በስምምነት በመግባባት በፈቃደኝነት ለህዝብ ጥቅም ብሎ ይህንን መፈጸም የበታችነት ሳይሆን ፍርሃት ሳይሆን ሞኝነት ሳይሆን ያለማወቅ ሳይሆን ኋላ ቀርነት ሳይሆን የሽንፈት ምልክት ሳይሆን ከተቃዋሚዎች ጋር ተደራድሮ ድርድር አድርጎ ለሀገሪቷ ለሁሉም ሰላም ያመጣል የሚል ግምት ነበረ። ይሄ ካሁን በፊትም በብዙ ድርድሮችን ተካሂዷል። በዛም ሸፍጥ የሆነ ንግግር ለሀገር በእውነት ቀርቦ በእውነት ላይ የተመሰረተ ስምምነት የሚደረግና መጨረሻ ላይ ለዚህች ሀገር ሰላም የመጨረሻ ሰላም ለመፍጠር የሚሄድ መስሎ ነበር። ግን ሁኔታው እንደዚህ አልሆነም። አሁንም ለማድረግ ለወደፊቱም የሚመጣውንም አደጋ አስቀድሞ ለማወቅ ህዝብን የሀብትን የአገር ልማትን ማስቀጠል የራስን ጥቅም ወደ ጎን በመተው ለህዝብ አለኝታነትን ለመግለጽ የሚወሰድ ጀግና ቆራጥነት እርምጃ ያንሳል ነው የምንለው። አሁን ህዝብ የጠየቃቸውን ጥያቄዎች ወደ ጎን ትቶ እኮ ነው አሁን ጁጁ የሚባለው። እና ይሄ ደግሞ ምንም ለሀገሪቷ ፋይዳ ያመጣል የሚል ግምት ስለሌለን ነው አሁን ያለው። እና ፎረሙ ውጤት ያመጣል የሚባለውን እንግዲህ በሂደት የምናየው ይሆናል።
አቶ ሸዋስ የሀገሪቱ ችግር ሊፈታ የሚችለው ራስን እንደ አሸናፊ ሆኖ በመቁጠር ሳይሆን ቁጭ ብሎ በጋራ ችግሮቻችንን ነቅሶ በመነጋገር ነው ይላሉ።
አሁንም ሰማያዊ ፓርቲ የእውነት ድርድር እንዲደረግ ይጠይቃል። ህዝብን የህዝብን ጥያቄ ሳይመልሱ ያድበሰበሱ ረጅም ሂደት መጓዝ አይቻልም።
አቶ ሙላቱ ውይይቱን ሲያጠናቅቁ ለሀገር ሰላም ሁላችንም በጋራ መቆም አለብን ብለው ይጀምራሉ።
እቺ ሀገር የሁላችንም ናት። ማንም የዚህ ሀገር ትውልድ ሰላም ይፈልጋል። ሁላችንም በዚህች ሀገር የተበታተደችና አንድነቷ የጠፋ ሀገር ሳይሆን ሁሉም ተስማምቶ በስምምነት ለሀገር እድገት እንዲያስብ እንፈልጋለን። ለዚህም ደግሞ ለድርድር ሊያበቁ የሚችሉ ሁኔታዎች አሉ። ካላጋባብ የታሰሩ ወንጀለኞች ናቸው፣ ሽብርተኞች ናቸው ተብሎ የታሰሩ ሰዎች ሳይፈቱ፣ መሪዎች ሳይፈቱ የፓርቲ መሪዎችን አስሮ ድርድር ማካሄድ ምንድን ነው? ፋይዳው ምንድን ነው? ህዝብ የጠየቃቸው እነዚህን ጥያቄዎች ናቸው። አስቸኳይ ጊዜ አዋጅ አውጀሽ መነጋገር በማይቻልበት መሰብሰብ በማይቻልበት ጊዜ እንደገና ድርድር ማካሄድ አስቸጋሪ ነው። ብዙ ነገሮች አሉ። መጀመሪያ ቅድመ ሁኔታዎች ሊፈጸሙ የሚገባና ለድርድር ሊወስዱ የሚችሉ ሁሉም ለዚች ሀገር በተስፋ በምኞት ሁሉም መጥቶ ድርድሩን አካሂዶ ሰላም ፈጥሮ የዚችን ሀገር እድገት ለወደፊት እንድትራመድ ለማድረግ የግዴታ ሁኔታዎች መመቻቸት ነበረባቸው። ይሄ ባልተደረገ ሁኔታ የሚካሄደው ድርድር ለይስሙላ ጊዜ ለማጥፋት ወይም ደግሞ ድርድር አለ ስለዚህ ሰላም አለ ብሎ ለማለት ካልሆነ በስተቀር ፋይዳ አይኖረው። መድረክ በበኩሉ ለወደፊት ምን መደረግ አለበት ከዚህ ከመንግስት ጋር ቁጭ ብዬ እደራደራለሁ እና ለድርድር የሚሆን ነገር መልስ ስጠኝ ብሎ መድረክ ኦልሬዲ ጥያቄ አቅርበዋል። ለጥያቄውም መልስ አላገኘም እና ስለዚህ መልሱን እየተጠባበቅን ነው ያለ ነው።
ገዢው ፓርቲና 16ቱ ፖለቲካ ፓርቲዎች የጀመሩት የድርድር ቅድመ ውይይት እንዲቀጥል ለፊታችን ሰኞ ቀጠሮ ተይዞለታል።
ከመጨረሻው የመጽሔት ትንታኔ ርዕስ ላይ ደርሰናል። አድማጮች፣ የቀድሞው የመላ ኢትዮጵያ አንድነት ፓርቲ ሊቀመንበር የፕሮፌሰር አስራት ወልደየስ አጽም ካረፈበት ከባለወልድ ቤተ ክርስቲያን ማን እንደወሰደው ሳይታወቅ የደረሰበት ጠፍቷል መባሉ ብዙዎችን እንዳሳዘነና ውዥንብር እንደፈጠረ ተሰምቷል። አሁን ከመሸ በደረሰን ዜና ደግሞ አጽማቸው በቅርቡ ቀድሞ ካረፈበት ስፍራ በሥነ ሥርዓት ተነስቶ ወደ ቅድስት ሥላሴ ካቴድራል ይዛወራል ተብሏል። ውዥንብሩን እንዲያጠሩልን ወደ አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ደውዬ ነበር። አቶ የሸዋስ የፕሮፌሰር አስራትን አጽም ወደ አዲሱ ማረፊያው ለማዛወር የተቋቋመውን ኮሚቴ ይመራሉ። እስቲ ባጭሩ ስለ ሁኔታው ያስረዱን አቶ የሸዋስ።
አመሰግናለሁ። የፕሮፌሰር አስራት ወልደየስ 18ኛ ዓመት መታሰቢያ ካከበርን በኋላ ከግንቦት 6 2009 በኋላ ማለት ነው ባለወልድ ቤተክርስቲያን የስታቸውን ጨምሮ ሌሎችንም መቃብሮች መነሳት እንዳለባቸው ቤተክርስቲያኑ መታደስና መስፋት እንዳለበት ወልል በኋላ ኮሚቴ አቋቁመን ከሰማያዊ ፓርቲ እኔና ጌታነህ ባልቻ ማያድ አቶ እንግዲህ አበበና አቶ አዳነ ጥላሁን ከማአድ አቶ ሸዋን ግዛውና አቶ አክሊለ እንደዚሁ ዶክተር ያዕቆብና ኢንጂነር ግዛቸው ከቤተሰብ ደግሞ አንድ ሰው ያለበት 9 አባላት ያሉት ኮሚቴ አቋቁመን ስራዎችን እየሰራን የነበረው እስካሁን ድረስ በዛ መሰረት እንግዲህ የአርበኞች ይገባ የፖሊስ ማርሽ የቀብር አስፈጻሚ የቤተክርስቲያን የታዋቂ ግለሰቦች ሁሉ ተገኝተው አጽማቸውን በክብር ከባለወልድ ቤተክርስቲያን ተነስተው ወደ ቅዱስ ሥላሴ እንደሄድ ለቅዱስ ሥላሴ ቤተክርስቲያንም ለማንበረ ፓትርያርኩ ጠይቀን ቦታ ሁሉ ተፈቅዶ በመሰረቱ ልጆቻቸውም ቤተሰቡም በዚህ ላይ በጣም ከፍተኛ እገዛ አድርጎ ቤተክርስቲያኑ በጣም ተባብሮን ጥሩ ቦታ ተሰጥቶን ቤተክርስቲያን ላይ በሥላሴ ቤተክርስቲያን ላይ እየተሰራ ነው ያለው እና እንሳቱን በተመለከተ አሁን ማክሰኞ ዕለት በ6 ሰኔ 6 የማያት የማፋት እና የሰማያዊ አመራሮች ባሉበት ታዋቂ ግለሰቦች ባሉበት የላይኛው ብቻ ተነስቶ በክብር የተቀመጠ ሲሆን አጥሞ ግን እሱን ለማውጣት 2-3 ቀን ከዛም በላይ ስራ ስለሚጠይቅ ተሰራው ሰው ጋር ተነጋግረን እንደውም የሚሰራው ሰው መጀመሪያ ከ18 አመት በፊት ቦታውን ቀብሩን ራሱ የሰራው ሰው ነውና በጥንቃቄ እየተሰራ ነው ያለው በ18 አሁን ሰኔ 18 2009 ዓመተ ምህረት ከቀኑ በ8 ሰዓት ከባለወልድ ቤተክርስቲያን አጥማቸው ተነስቶ ወደ ቅዱስ ሥላሴ እንደሚዛወር ኮሚቴው ተነጋግሮ በዚህ ደረጃ እየሰራ ነው ያለው።
አቶ ሽዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ለሰጡኝ ማብራሪያ በጣም አመሰግናለሁ።
እግዚአብሔር ይስጥልኝ።
አመሰግናለሁኝ ለዘገባው አንተንም ሰለሞን። የምትከታተሉት ክቡራትና ክቡራን አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ዝግጅቶቻችንን ዌብሳይታችን ላይ amharic.voanews.com ወይም በፌስቡክ @voaamharic ላይ ታገኛችኋላችሁ። በትዊተርም #voaamharic ብላችሁ ተከተሉን፣ ተነጋገሩ። ላስተያየቶቻችሁ የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። የኢሜል አድራሻችን ደግሞ horn@voanews.com ነው። ኦዲዮ ናው ላይም አለን። አሁን በስቱዲዮ ሰዓታችን አቆጣጠር ከምሽቱ 3:32 ሆኗል። አዲስ አበባ ላይ ብርሃን ኃይሉ ሙዚቃ እንጋብዝ ያለችን ነው። ኬኔዲ መንገሻ በመላ ነው በመላ
ለበቴ በቴ
ፕሮዲውሰራችን ብርሃን ኃይሉ እናመሰግናለን ለሙዚቃ ግብዣው። የስቱዲዮ ቴክኒሻኑ ቻንግ ነው። የምናስተናግዳችሁ ሰሎሞን አባተና
ሰለሞን ክፍሌ ነን። ወደ ቀዳሚው ቅንብር እንለፍ። አፍሪካ በጋዜጦች ይላል። አዘጋጅና አቅራቢዋ አዳነች ፍስሐዬ ናት።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ በበርበራ ወደብ ድርሻ የማግኘት እቅድ እንዳላት ብሉምበርግ የዜና አገልግሎት ዘገበ። ዩናይትድ ስቴትስ ከአፍሪካ ጋር የሚኖራትን የንግድ ግንኙነት ስታዳክም በቻይና እንደምትበለጥ ፎርብስ መጽሔት አስገነዘበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ እንደሚለው ኢትዮጵያ ዲፒ ወርልድ ሊስድ ከተባለው በሰሜን ሶማሊያ ያለውን ወደብ ከሚያስተዳድረው ኩባንያ ጋር በጣምራ በመስራት አክሲዮን ውስጥ ለመግባት እየተነጋገረች መሆኗን አንድ የሶማሊያ ባለሥልጣን ገልጸዋል። እቅዱ በተግባር ላይ ከዋለ በከፍተኛ ፍጥነት በማደግ ላይ ያለው በየብስ የተከበበችው ሀገር ኢኮኖሚ ለመጀመሪያ ጊዜ በውጭ ሀገር ወደብ ድርሻ የማግኘት ዕድል ይኖራታል ይላል ዘገባው። የሶማሊላንድ የውጭ ጉዳይ ሚኒስትር ሳዕድ አሊ ሼረ በተናገሩት መሰረት ነጻ ሀገር የመሆን ህልም ያላት ከፊል ራስ ገዝ የሆነችው ሶማሊላንድ ኢትዮጵያ በበርበራ ወደብ የ19% ድርሻ እንዲኖራት በመርህ ደረጃ ተስማምተዋል። የሶማሊላንድ መንግስትና ዋናው መሰረቱ ዱባይ የሆነው በሶማሊላንድ የተመዘገበው ዲፒ ወርልድ በርበራ አብዛኛው ድርሻ እንደሚኖራቸው ዲፒ ወርልድ ለ30 ዓመታት ያህል ወደቡን ለማስተዳደርና ተቋሙን ለማዳበር ስምምነት እንዳደረጉ የውጭ ጉዳይ ሚኒስትሩ መናገራቸውን ብሉምበርግ የዜና አገልግሎት ድረገጽ ላይ የወጣ ዘገባ ጠቅሷል። ኢትዮጵያ የ19% ድርሻ የምታገኝ ከሆነ የሶማሊላንድ መንግስት 30%፣ ዲፒ ወርልድ ደግሞ 51% ይጨበጣል ማለት እንደሆነ ዘገባው ጠቅሷል። በርበራ ወደብ ወደ ቀይ ባህርና ወደ ስዊዝ ካናል በሚያመራ ባህረ ሰላጤ ላይ የሚገኝ በመሆኑ ወደ ባህር ኃይል ተቋምነት ሊያመራ እንደሚችል ዘገባው ሳያወሳ አላለፈም። በአሁኑ ወቅት የወደቡን 65% ባለቤትነት የያዘው ዲፒ ወርልድ ሲሆን የተቀረው የሶማሊላንድ መንግስት ድርሻ ነው። እስካሁን ባለው ጊዜ ከኢትዮጵያ ጋር የተደረገ ህጋዊ አሳሪነት ያለው ስምምነት እንደሌለ ሳዕድ አሊ ሽረ መናገራቸውን ዘገባው አውስቷል። የበርበራ ወደብ በየብስ ለተከበቡ ሀገሮች በተለይም ለኢትዮጵያ የኮንቴይነር ትራፊክ ማዕከል የሚሆን ተርሚናል ወይም ክፍል እንደሚኖረው የሶማሊላንድ የውጭ ጉዳይ ሚኒስትር ሽረ ገልጸዋል። በአሁኑ ወቅት ከ90% በላይ የኢትዮጵያ ንግድ የሚተላለፈው በጅቡቲ በኩል መሆኑን የጅቡቲ ወደብ ባለሥልጣን እንደገለጸ የብሉምበርግ ድረገጽ ጠቅሷል። እቃዎችን ከጅቡቲ ወደ ኢትዮጵያ በጭነት መኪናዎች ለማስገባት 3 ቀናት ይወስድ እንደነበር፣ አሁን ግን በ4.2 ቢሊዮን ዶላር ወጪ በቻይና በተሰራው ባቡር ሀዲድ በ12 ሰዓታት ውስጥ እንደሚደርስ የብሉምበርግ ዘገባ ጠቁሟል። የኢትዮጵያ የኢንዱስትሪ ፖሊሲ ስትራቴጂ እንደ አውሮፓ አቆጣጠር እስከ 2020 ዓ.ም ባለው ጊዜ ውስጥ በ3 ዓመታት ውስጥ ማለት ነው፣ በአመት 7.5 ቢሊዮን ሜትሪክ ቶን ጭነት ማስገባት ነው። ሀገሪቱ ካገኘቻቸው ዋና ዋና ስኬቶች አንዱ የባህር ማጓጓዣ አገልግሎት ብቃቷን ያጎላበቱ የጭነት መርከቦችን መግዛቷ ነው ሲል ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ ጠቁሟል። የፎርብስ መጽሔት ድረገጽ ላይ የወጣ ጽሑፍ ደግሞ ዩናይትድ ስቴትስ አፍሪካን ችላ በማለት የሥራ ዕድሉን ለቻይና እያስረከበች ነው በሚል ርዕስ ባወጣው ጽሑፍ ቻይና አፍሪካ ላይ ጠንካራ የንግድ ዓላማ እንዳላት የታወቀ ቢሆንም አዲስ የወጡ አሃዞች የቻይናን ስኬት ጥልቀት ያሳያሉ፣ በዩናይትድ ስቴትስ ላይ ግን ጉዳት ያደርሳል ይላል። ኤርነስትና ያንግ በቅርቡ ያወጡት ዘገባ ቻይና ባለፈው ዓመት በቀጥታ አፍሪካ ላይ የምታፈሳቸው የመዋዕለ ንዋይ እቅዶች ከእጥፍ በላይ እንደጨመሩ፣ የእነዚህ ውጥኖች ዋጋም የዩናይትድ ስቴትስ መዋዕለ ንዋዮችን በ10 እጥፍ እንደበለጠ ድረገጹ አውስቷል። የቻይና የንግድ ሚኒስቴር የቻይናና የአፍሪካ ንግድ ካለፈው ጥር ወር አንስቶ በ16.8% መጨመሩን እንዳስታወቀ የፎርብስ ዘገባ ገልጿል። በዛም ላይ ባለፈው ወር የአፍሪካ መሪዎች አንድ መቀነት አንድ መንገድ በሚል ስያሜ ሰፊ የመሰረተ ልማትና የንግድ እድል በሚሰጥ ጉባኤ ላይ እንዲገኙ ቤጂንግ አስተባብራለች። ይህ ሁሉ ሲጤን ታዲያ ዩናይትድ ስቴትስ ከአፍሪካ ጋር የሚኖራትን የንግድ ግንኙነት ከፍ እንድታደርግ ይመክራል። መጥፎነቱ ግን አፍሪካን አስመልክቶ ዩናይትድ ስቴትስ ክብደት ያለው የንግድ ስትራቴጂ መቀየስ ላይ አዝግማለች። የአፍሪካ ኩባንያዎች በአካባቢው ንግድ ለማካሄድ የሚገጥመውን አደጋ አጋነው ያቀርባሉ ይላል ፎርብስ መጽሔት ድረገጽ። በአፍሪካ ዙሪያ ያሉ የመሰረተ ልማት እቅዶች በአመት ወደ 50 ቢሊዮን ዶላር ገቢ ያስገኛሉ። ይህም በቀጥታም ሆነ ቀጥተኛ ባልሆነ መንገድ ለቻይና ዜጎች ብዙ የሥራ ቦታ ይከፍታል ሲል የፎርብስ ዘገባ ጠቅሷል። የኦባማ አስተዳደር ዩናይትድ ስቴትስ ባላት የቆየ የአፍሪካ ፖሊሲ ላይ ተንተርሶ ፓወር አፍሪካ የሚለውን አፍሪካ ውስጥ ያለው የኤሌክትሪክ መብራት ይዘት እንዲጎላበት ለማድረግ የተቀየሰ ጥረትን ያቀፈ የንግድ ግንኙነት ስር እንዲሰድ አድርጓል። አሜሪካ በአፍሪካ የምትመደበው መዋዕለ ንዋይ እንደ አውሮፓ አቆጣጠር ከ2008 እስከ 2015 ዓመተ ምህረት በነበረው ጊዜ ውስጥ ከ70% በላይ ከፍ ብሏል። ያም ሆነ ግን አፍሪካ ለዩናይትድ ስቴትስ እድገት የምታቀርበው አስተዋጽኦ የሚገባው ያህል ተግባር ላይ አልዋለም ሲል የፎርብስ ጋዜጣ ድረገጽ አስገንዝቧል። ጽሑፉ አያይዞም የትራምፕ አስተዳደር የተሳሳተ አቅጣጫ እየያዘ መሆኑን ያሳስባል። በአፍሪካ መዋለ ንዋይን ከፍ የማድረግ ምልክት አያሳይም። እንዳውም ፕሬዚደንት ትራምፕ ሚዛን ለሚደፉ የንግድ አጀንዳ የሚያስፈልጉ ወሳኝ ዘዴዎች እንዲሟጠጡ እያደረጉ ናቸው። ፕሬዚዳንቱ ለዩናይትድ ስቴትስ የውጭ የግል መዋለ ንዋይ ፍሰት ኮርፖሬሽንና ለዩናይትድ ስቴትስ የንግድና የልማት አገልግሎት የሚሰጠውን ገንዘብ ፕሬዚዳንቱ ያቀረቡትን አርቆ ማየት የተሳነው እቅደ ሐሳብ እስካሁን ባለው ጊዜ የዩናይትድ ስቴትስ ምክር ቤት አልተቀበለውም። ሁለቱም ተቋማት በዓለም ደረጃ በተለይም በአፍሪካ ለሚደረገው መዋለ ንዋይ ጠቃሚ ናቸው ይላል ፎርብስ መጽሔት ላይ የወጣው ጽሑፍ። እንደ አውሮፓ አቆጣጠር ከ2009 እስከ 2016 ዓመተ ምህረት በነበረው ጊዜ ውስጥ የዩናይትድ ስቴትስ የንግድና የልማት አገልግሎት በአፍሪካ ውጥኖችን ለመተግበር ለሚያስፈልግ ዋስትናና ብድር የመደበው 7 ቢሊዮን ዶላር አፍሪካ ውስጥ መዋዕለ ንዋይ ለመመደብ ተጨማሪ 14 ቢሊዮን ዶላር ማስገኘቱን ዘገባው አክሏል። በዛን ወቅት የዩናይትድ ስቴትስ የንግድና የልማት አገልግሎት ለአፍሪካ መሰረተ ልማት እቅዶች የሚያቀርበው እርዳታ በእጥፍ በመጨመሩ ከዩናይትድ ስቴትስ የሚወጣው ዕቃ ቢያንስ በ2.5 ቢሊዮን ዶላር እንዲጨምር አድርጓል ይላል የፎርብስ ድረገጽ ዘገባ። ዩናይትድ ስቴትስ ከአፍሪካ ጋር የምታደርገው የንግድ ግንኙነት እንዲፈርስ ሳይሆን እንዲጠናከር ከቻይና ጋር ስኬት በሚያስገኝ መንገድ ለመወዳደር ከተፈለገ እነዚህንና ሌሎች ዘዴዎችን ማጠናከር ያስፈልጋል ሲል የፎርብስ መጽሔት ድረገጽ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ አሁን ሳምንታዊው እሰጥ አገባ ይከተላል። የዓለም የፕሬስ ቀን የኢትዮጵያ መገናኛ ብዙሃን ይዞታ። የፕሬስ ነጻነትና ጋዜጠኝነት በኢትዮጵያ እሰጥ አገባ ትኩረት ያደረገበት የተከታታይ ክርክር ጭብጥ ነው። በአስቸኳይ ጊዜ አዋጅ ማግስት በኢትዮጵያ የታዩትን ሁኔታዎችና በፕሬሱ ላይ ያሳደሩትን ጫና ቀድሞኑ ከነበሩ አዝማሚያዎች ጋር በመመርመር የተጀመረው ክርክር የመጨረሻውን ክፍል ለምሽቱ ይዞ ቀርቧል። ተሳታፊዎች የሰንደቅ ጋዜጣ ምክትል ዋና አዘጋጅ ፋኑኤል ክንፉ ከአዲስ አበባና የዋዜማ ራዲዮ ዋና አዘጋጅ አርጋው አሽኔ ከዩናይትድ ስቴትስ የዳላስ ከተማ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት እልባት ካደረገበት ይነሳል።
ቀደም ባለ ክርክራችሁ አንስታችሁት የነበረ ነገር ግን በፕሮግራም ያልተስተናገደ ሐሳብ እንደ ጋዜጠኛ የፖለቲካ አቋም ሊኖረኝ አይገባም የሚል ሐሳብ እንዳለ ፋኑኤል ጠቅሷል። አርጋው፣ እሱን መልስ አሁን የተረሱትን ነጥቦች አካተብት መልስ።
ጥሩ። የጋዜጠኛ የፖለቲካ አቋም በተመለከተ ጋዜጠኛ ማለት እንደ አንድ ዜጋ የራሱ የፖለቲካ አቋም ሊኖረው የፖለቲካ ፓርቲ አባልም ሊሆን ይችላል። አንድ ጋዜጠኛ መዘነበት የሚሰራው ዘገባ ወይም የሚሰጠው ትንታኔ ምን ያክል እውነታውን ያንጸባርቃል፣ ምን ያክል ለእውነቱ ቅርብ ነው በሚሉ መመዘኛዎች ነው። የጋዜጠኛ ግን የራሱ የፖለቲካ አቋም የዛ ፓርቲ አባልነትም ጭምር ሊኖረው ይችላል። ግን ወደ ጋዜጠኝነት ስራው ሲመጣ ያንን የፖለቲካ ፓርቲ አባልነቱን እንደ መሳሪያ ተጠቅሞ በጋዜጠኝነት ውስጥ የፓርቲ ስራ የሚሰራ ከሆነ ያኔ ችግር መሆን ይጀምራል። ይህ እንግዲህ በሚዲያ ውስጥ በሚኖር የኤዲቶሪያል የቁጥጥር ዘዴ የሚደረግ ነው የሚሆነው። እንደሚታወቀው በፖለቲካ አቋማቸው የሚታወቁ የሚያምሩበትን የፖለቲካ አቋም የሚያንጸባርቅ ዘገባዎችን የሚሰሩ ዘገባዎቻቸውን ስናነብ በተለይ የዚህ ፓርቲ ደጋፊ ወይም የዚህ ፓርቲ አባል ነው የምንላቸው ሰዎች አሉ። ይሄ በምዕራቡ ማለትኝነት ውስጥ አለ ቤትም ይኖራል። እና የፖለቲካ ፓርቲ አባልነት መሆን አለመሆን ለትልቅ ችግር መታየት የለበትም፣ መብትም ጭምር ነው ለጋዜጠኛው እንደ አንድ ዜጋ። ግን የፕሮፌሽናል ስታንዳርዶች አሉ። ዓለም ላይ ብዙ ዓመታት ወደ 100 ዓመት በላይ ያስቆጠረ የጋዜጠኝነት አንዱ የገለልተኝነት መስፈርት ነው እና ብዙ መወዛጋቢ የሚሆንበት ነገር አይታይም። በጋዜጠኛ የፖለቲካ ፓርቲ አባልነት ወይም ደጋፊነት አንጻር ያለው ክርክር። ወደ ሌላኛው ጥያቄ ለኢትዮጵያ ወደፊት እድገት ምንድን ነው መደረግ ያለበት? ወደፊትስ ወዴት ነው ያለብን? ከዚህ አሁን ካለንበት ተማማስከፍቶታል። አንደኛው የመፍትሄ ሐሳብ በስልጣን ላይ ያለው መንግስት መቀየር አለበት። ወይም ኢህአዴግ ያለ ኢህአዴግ በሚከተለው ፖሊሲ ፓርቲው በቆመባቸው አላማዎች ወይም ደግሞ ፓርቲው አምነበታለሁ በሚለው የርዕዮተ ዓለም ትንታኔ መሰረት ኢትዮጵያ ውስጥ የነጻ ፕሬስ ወይም ደግሞ የፕሬስ ስራ በነጻ ሊካሄድ የሚችልበት ነው ብዬ አላምንም። ስለዚህ አንዱ እሱ ነው፣ አንዱ ቅድመ ሁኔታ ነው። ኢህአዴግ አሁን ባለበት ሁኔታ የፕሬስ ስራ መምራት አስቸጋሪ ነው፣ ወይም ደግሞ ኢህአዴግ የሚፈቅድ ርዕዮተ ዓለማዊ አቋምም የለውም። በተለያዩ ሰነዶችም ደጋግሞ እንዳሳየም በበለጠ እንዳሳየ
ዶክመንቶችን ቢጠቀሱ ጥሩ ነው። ጀነራል ዶክመንት ላይ ለሚለውን ለምሳሌ ግልጽ የሆነ ርዕዮተ ዓለማዊ ፖለቲካ ትንታኔ ያላቸው ብዙ ሰነዶች አሉ ነው የማውቀው።
አርጋው
ኢህአዴግ ከሰጣቸው በርካታ የትንታኔ ሰነዶች ውስጥ መጥቀስ ይቻላል። በ1995 ዓመተ ምህረት የወጣው የፓርቲ ሰነድን መጥቀስ ይቻላል። ሌሎችም ውስጣዊ የድርጅት ጽሁፎችን የተለያዩ ጽሁፎችን መጥቀስ ይቻላል። ዋናው ነገር ምንድን ነው? ድርጅቱ በኢትዮጵያ ውስጥ የአውራ ፓርቲ ሀሳብና የአውራ ፓርቲ የበላይነት በደንብ ነግሶ አገሪቱን በትንሹ ለግማሽ ምዕተ ዓመታት በልማት ጎዳና ወደፊት በኋላ ነው እና ይሄ የነጻ ፕሬስ የሚለው በተለይ በምዕራቡ ዓለም ያለው ሀሳብ የቅንጦት መሆኑን ኢትዮጵያ ካለችበት ችግርም የሚያወጣ ሳይሆን ጎታች መሆኑን በተለይም ኢትዮጵያ የብዙ ብሔሮች ሀገር በመሆኗ ምክንያት የሚዲያ አብዛሃነት ጎታች መሆኑንና ወደ ችግርም የሚወስድ መሆኑን በተለያዩ ጽሑፎች ተንትኗል። ይህንን የሚፈልግ ሰው የኢህአዴግ ድርጅት ነገርም የተወሰኑ አሉ፣ እዛም ላይ መመልከት ይቻላል። ይሄ ነው አንዱ። ይህ አስተሳሰብ በራሱ አደገኛ ነው። ምክንያቱም መንግስትን የሚተቹ የተለየ ሀሳብ የሚያቀርቡ የህትመት ውጤቶች፣ የሚዲያ መገናኛ ብዙሀን ይዘቶች እንደ ችግር እንዲታዩ ወይ ደግሞ እንደ አደናቃፊ እንዲታዩ ያደርጋል። በዚህ ምክንያት ከፍተኛው ባለስልጣን እስከ ተራው ካድሬ ድረስ አገሪቱ ውስጥ ጋዜጠኞችን እንደ ጠላት፣ የሀገር ጠላት አድርጎ የምንባሌና አስተሳሰብ እያደገ የመጣው በዛ ምክንያት ይመስለኛል። የልማት ጉዳይ ዘገባ መደረግ አለበት። አዎ በጣም ያስፈልጋል። ግን መንግስት መተቸት አለበት፣ ሌሎች ሀሳቦችም መቅረብ አለባቸው። ይህንን ለማስተናገድ የሚችል ርዕዮተ ዓለማዊ እና ድርጅታዊ ዝግጅትም ፍላጎትም ጭምር የለውም ያደግ። ስለዚህ ይሄኛውን በሱ ማየት ተገቢ ነው። ሁለተኛው ግን ኢህአዴግ ባለበት ሁኔታ በኢትዮጵያ ሊሻሻል ምን መደረግ አለበት የሚለው ኢትዮጵያ ውስጥ የሚደረግ ማናቸውም የፖለቲካ ድርድር ወይም የፖለቲካ ማሻሻያ ሪፎርም ነገር የሚደረግ ከሆነ መገናኛ ብዙሀን ጉዳይ አንድ ትልቅ ጉዳይ ሆኖ መታየት አለበት። የመገናኛ ብዙሀን ጉዳይ ሆቴል እንደ መክፈት አለ። ይህን ያህል ባለ አራት ኮከብ ሆቴሎች እንዲሰሩ ፈቃድ ሰጥቻለሁ ብለን እንደምናቀርበው አይደለም። የሚዲያ ጉዳይ ምን ያህል የተለያዩ ሀሳቦችን አስተናገድን ነው፣ ምን ያህል በነጻነት የመገናኛ ብዙሃን ስራቸውን መስራት የሚያስችሉበት ሁኔታ ፈጠረን በሚል ነው መለካት ያለበት፣ በቁጥር አይደለም። አዎ ኢትዮጵያ ውስጥ አሁን ፈቃድ ማግኘት ይቻል ይሆናል። በእርግጥ ፈቃድ ማግኘትም አንዳንድ ጊዜ ውስብስብ ነገሮች አሉት። አንድ ሰው ሄዶ ጋዜጣ ላሳትም ነው ብሎ ፈቃድ ሊያገኝ ይችላል። ይህ በኢትዮጵያ ውስጥ የነጻ ሚዲያ መኖርን አያሳይም። ጋዜጣው ስራ በሚሰራበት ጊዜ ስራውን ለመስራት የሚያስችሉ የመረጃ መሰብሰብ፣ መረጃውን ማሰራጨት የመሳሰሉ ነገሮች በነጻነት ማድረግ ይችላል ወይ? በሚሰራው ስራ ምክንያት ደግሞ እስር ቤት አይገባም ወይ የሚሉት መጠቀስ አለባቸው። እኔ የኢትዮጵያን የፕሬስ ነጻነት ጉዳይ በጋዜጠኞች መታሰር ብቻ አይደለም ማለት፣ ለኢንፎርሜሽን አክሰስ አለን ወይ፣ ለኢንፎርሜሽን ሩክፍ ነው ወይ፣ አንፈራም ወይ የሚለውን መመልከት አለን።
በቀጥታና በነጻነት መጠየቅ ይቻላል ወይ? በኩል ስፍራ ሰጠዋለሁ። ጋዜጠኛ መንቀሳቀስ መዘገብ ወይም የመጻፍ ነጻነት ብቻ አይደለም ነው የምትለው?
በትክክል ነው። እሱ ነው አንደኛው። ሌላው ሊደረግ የሚገባ አንድ ነገር ቢኖር የጋዜጠኛው የራሱ ችግሮች ኢትዮጵያ ውስጥ ጥሩ ጋዜጠኛ ፈልጎ ማግኘት በጣም ከባድ ነው። ይሄ የሆነበት ምክንያት ሀገሪቱ በዚህ በነጻ ፕሬስ ታሪክ ያላት በጣም ዝቅተኛ የሆነ ታሪክ እና በተለይም ደግሞ ልምዱም የለንም፣ ምሳሌ አድርገን የምንጠቅሰውም ነገር የለም እና ለረጅም ዓመታት የከረመው በዚህ በሙያው ዙሪያ ያሉ ችግሮች ተደራርበው የላቀ ሙያተኝነትን ሊያበረታቱ የሚችሉ ሁኔታዎች አልተፈጠሩም። እንደልብ በጣም በአስቸጋሪ ሁኔታ ውስጥ ስራቸውን የሚሰሩ ጋዜጠኞች አሉ። ባልተለጠኑበት በተገቢው አቅርቦት ባልተደረገበት ሁኔታ ስራቸውን ሰርተው አገልግሎት ለመስጠት ሲሞክሩ የነበሩ እየሞከሩም ያሉ ኖሩ ይሆናል። ይሁንና ግን ስልጠና፣ ሌሎች ነገሮች መደረግ አለባቸው። ይሄ ደግሞ ጋዜጠኛው በራሱ ተደራጅቶ የሚያደርገው ዋነኝነት በመንግስትና በሌሎች አካላትም ድጋፍ ይህንን ነገር ለማጠናከር የሚሞከርበት ቢሆን የኢትዮጵያን ፕሬስ በመጠኑም ቢሆን ወደፊት ሊያራምደው ይችላል። ይሄ እንግዲህ ከፖለቲካ ማዕቀፉ ባሻገር ያለ ነገር ነው። ይሄም ሊሆን የሚችለው በሀገሪቱ ውስጥ የፕሬስ ስራን ሊያሰራ የሚችለው ካመነንም ማለት ነው።
መልካም። ፈታፈታ አድርገን እንድናይ የሚፈልጉ በርከት ያሉ ጥያቄዎችን የሚያነሱ ጭብጦች አንስተሃል አርጋው። ኢህአዴግ በባህሪው ነጻ የሆነ መገናኛ ብዙሃን የሚፈቅድበት ሁኔታ የለም ብለህ፣ ከዛ ባሻገር ግን ሊደረጉ የሚችሉ የፖለቲካ ለውጦች የመገናኛ ብዙሃንን ዋና ትኩረት አድርገው አንዱ አካል አድርገው የለውጡ ሁኔታ ሲመቻች ነው ብለሃል። ፋኑኤል የበኩሉን እንዲል አስቀድም። ፋኑኤል
አመሰግናለሁ። እዚህ ጋር አንድ ግልጽ ነገር ማስቀመጥ፣ አርጋው መጀመሪያ የተናገረበት ፕሪንሲፕል ደረጃ ምንድን ያለው ጋዜጠኝነት ጋዜጠኛ ሆነ ስታካሄድ፣ ፖለቲከኛ ደግሞ እንደ ማንም ዜጋ ፖለቲካ መብትን ይዘ ስትንቀሳቀስ ተለይተው መቀመጥ አለባቸው ለሚለው መቶ መቶ ነው የምስማማው። እንደዚህ አይነት ኤንቫይሮንመንት የመፍጠር የእያንዳንዳችን ኃላፊነት ውስጥ አርጌ ስባለሁ ልዩነት የለኝም። ልዩነቴ ምንድን ነው? አርጋው የመጀመሪያው ቅድመ ሁኔታ ኢህአዴግ መቀየር አለበት ነው። አንደኛ አንድ መንግስት የሚቀየረው የአንድ መንግስት ክንውን በአጠቃላይ ሲታየው ከነጻ ፕሬስ ጋር ብቻ የተያያዘ ተደርጎም ሊወሰድ አይችልም። ግን አሁን አርጋው ባስቀመጠው ቅድመ ሁኔታ እኔ አርጋው እንደ ጓደኛ ምከረኝ ቢለኝ በጋዜጠኝነት የሱ ፍላጎት አይሳካም። አሁን አጠቃላይ የፖለቲካል ኃይሉና አካልን የመቀየር ፍላጎት ላይ የደረሰ አካል ወይም እቺ አገር በተጨባጭ ይሄ ስርዓት መቀየር አለበት ብሎ ያመነ አካል ጋዜጠኛ አይደለም የሚሆነው። አንድ ራሱ በሚያስበው አስተሳሰብ ሰዎች አስተባብሮ መደራጀት እና መታገል ወይም የሱን ፍላጎት ሊያሳኩ ከሚችሉ የተደራጁ የፖለቲካ አካሎች ጋር በመቀናጀት ስርዓቱን የማሳደግ የማስወገድ ስራ ውስጥ ነው። ያ ደግሞ የጋዜጠኛ ሚና አይደለም። ግን እሱ ከደረሰበት ትንታኔ እኔ እዛ ደረጃውን ብደርስ አድርገውን ድርጅት ነው የፈልገው፣ ጋዜጠኛ ልሆን አልሞክረውም። ስለዚህ መታየት ያለበት ለዚህ ነው። ያ ትልቅ ስራ የሚፈልግ መሄድስ አለመሄድ ያስፈልጋል አያስፈልግም፣ እሱ ራሱን የቻለ ብዙ ክርክር ነው። ጋዜጠኛ ግን ማን ነው? እኔ የምለው ቅድም ጥግ ያደረጉኛል ኮርነር ያደረጉኛል እያለ ገዢ ፓርቲ ከመጀመሪያው ጋዜጣ መስራት ጀምሮ የሚያደርገውን ትንታኔ ከልስና እኛም ወደ መሀል መተን እሱንም እንደ አንድ የፖለቲካ ተጫዋች ወይም ሌላው እንደተፈቀደለት አድርገን ቆጥረን ከሌሎች ፓርቲዎች ጋር እኩል የዘገባም የተቋሙም የድጋፋቸውን ሰዎች ድምፅ እያመጣን በእኩሌታ ብናስተናግድ ያን ነገር እድል እናገኛለን ያልኩትን ኢሚዲየትሊ። ግን ቅድመ ሁኔታ እሱ መወገድ አለበት ከተባለ ለእኔ እዛች ፖዚሽን ላይ ወይም እዛ ትንታኔ ላይ ሰው ደርሶ ብሄር ጨብጦ ነፃ ወይም ይችላል ላይሆን ይችላል ኢንዲፔንደንት ሆኖ ይሰራል ለማለት ለኛ ለመቀበል በጣም አደገኛ። ምክንያቱም ተጨባጭ ሁኔታ በራሱ ምልከታን ግንዛቤ አርጋ እዚህ ደረጃ ተደረሰ ጋዜጠኝነቱ የእሱን ፍላጎት መቼም ማያሳካም ብዬ ነው ማምኑ። እና በዛ ደረጃ ቢታይ
አርጋው፣
አዎ እኔ ጋዜጠኝነት መንግስትን ለመጣል መሳሪያ ሆኖ ያገለግላል ብለው ከሚያምኑት ውስጥ አይደለሁም። ዞሮ ዞሮ ኢህአዴግ በራሱ ምክንያት ሊወድቅ ይችላል። እንደ ኢህአዴግ ያለ ስርዓት አፋኝ ስርዓት ከመሆኑ እና ከአፋኝነት ባህሪው በመነሳት ሌላ ሶስተኛ አካል ወይም ሌላ ተቀናቃኝ አካል እንኳን ባይነካው በራሱ ምክንያት ቀውስ ውስጥ ገብቶ ሊወድቅ ይችላል። አንድ ጋዜጠኛ ግዴታ ያንን መንግስት እንዲብርክ ኮንትሪቢዩት ማድረግ እዛ ውስጥ መሳተፍ አይጠበቅም። እኔ እንዳንድ አስተያየት ሰጪ ኢትዮጵያ ውስጥ የስርዓት ለውጥ ኢህአዴግ ስሙ ስለተጠራ ኢህአዴግ ሌላም ስርዓት ቢሆንና የኢህአዴግ አይነት ባህሪ ቢኖረው ሰሴም ነው ለኔ። አፋኝ ስርዓት ስለሆነ ይህ አፋኝነቱ መቅረት ሲለው ስርዓቱ ሲቀየር ነው። ስርዓቱ የሚቀየረው ብዙ መንገድ ሊሆን ይችላል። እሱን እኔ መተንተንም አልችልም። የእኔ ምርጫ የትኛው ነው እሱም ሌላ ጉዳይ ነው። ዞሮ ዞሮ ኢህአዴግ ከስልጣን ከተነሳ ያ ሌላ ጉዳይ ነው የሚባል ነገር የለም። ኢህአዴግ ከስልጣን ላይ ከተነሳ ሌላ ስርዓት የሚተከል ከሆነ ሌላ ሁሉንም ያካተተ ኢትዮጵያ ውስጥ ዴሞክራሲያዊ ስርዓትን ይዞ የሚመጣ የተለያዩ ድምጾችን መስማት ትዕግስት ያለው ስርዓት ከመጣ ሁሉንም ሰው ሊያስተናግድ ይችላል። ይሄ ምንም የዛን ያክል አወዛጋቢ አይደለም። ከዛ በተረፈ የኢህአዴግ አለመውደቅ የጋዜጠኛ መሆን እና አለመሆን ቀድመ ሁኔታ ተደርጎ መቀመጥ የለበትም። የትኛውን ስርዓት እንወደው ላንወደው እንችላለን። ለምሳሌ ኢህአዴግ መቀጠል የሌለበት ምክንያቶች አሉኝ። እኔ ምክንያቶችም የዚህ ውይይት ትኩረት አይደለም እንጂ በዝርዝር ማብራራትም እችላለሁ። ግን የማይቀጥልባቸው ምክንያቶች አሉ። ይሄ ዲሞክራሲ ያልሆነ ባህሪው አፋኝነት ስለሆነ ያ ደግሞ የፕሬስ ስርዓት የሚያውቅ ስለሆነ በኢትዮጵያ ውስጥ ያሉ የተለያዩ የሀሳብ ብዝሃነቶችን የተለያዩ በብሔር በቋንቋ ያለውን በሙሉ አካቶ መያዝ የሚችል እውነተኛ የዲሞክራሲ ስርዓት መምጣት አለበት። ያ ስርዓት ከኢህአዴግ ውስጥ ሊወጣ ይችላል። ሪፎርም በምንለው ወይም ደግሞ ማሻሻያ በማድረግ በምንለው እሰጠው ከተቻለ፣ ይህንን ከቻለ ኢህአዴግ ማድረግ ከቻለ፣ በሌሎች ኃይሎችም ተገፍቶ መደረግ ከተቻለ ይሄ ጥሩ ዘዴ ነው። ጥሩ አማራጭ ነው፣ አንዱ ነው። ይሄ ካልሆነ ደግሞ ኢህአዴግ መሄድ አለበት። የኔ አቋም ይሄ ነው።
የመጨረሻውን ጥያቄ ላንሳ። አሁን ከምትከራከሩበት ወይም ካቀረባችኋቸው ሀሳቦችም ጋር ይዛመዳል። ጥሩ ጋዜጠኛ እንዳይኖር አሁን ያሉት ሁኔታዎች የስርዓቱ ጠባይ ራሱ ረድቷል፣ ጥሩ ጋዜጠኛ እንዳይወጣ አድርጓል የሚል ሐሳብ ወርወራል አርጋው። የጋዜጠኝነትንም ሚና ምንነት ይመለከታልና በሁለታችሁ የክርክር ሐሳቦች ውስጥ እንኳን የዛን የጋዜጠኝነት ሚና ምንነት በተለያየ መንገድ አይታችኋልና ከችሎታ ከክህሎት ባሻገር ጥሩ ጋዜጠኛ ማን ነው? ጥሩ ጋዜጠኝነትስ መቼ ነው ተገኘ የሚባለው? የክርክራችሁ መቋጫ እናድርገው። ፋኑኤል፣
ጥሩ ጋዜጠኛ የምለው እኔ ለህግ የበላይነት የተገዛና በማንኛውም ስራ ሁኔታ የህዝብን ጥቅም ማስቀደም የሚችል ጋዜጠኛ ከተገኘ፣ በተለይ ደግሞ በእውቀት ላይ የቆመ ጋዜጠኝነትን ሁልጊዜ ለማረጋገጥ ከስር ከስር ራሱን እያበቃ የሚሄድ ጋዜጠኛ ቢገኝ ለእኔ መልካም ጋዜጠኛ ነው ብዬ ወስደዋለሁ።
አርጋው፣
በአመዛኙ በፋኑኤል ሀሳብ እስማማና እንግዲህ አገሩን የሚወድ ጋዜጠኛ ጥሩ ጋዜጠኛ ነው ብዬ አምናለሁ እኔ አንደኛ። ከዛ ባሻገር ለእውነቱ የቀረበ ጋዜጠኛ ደግሞ የተሻለ ጋዜጠኛ ነው፣ ወደ እውነቱ የቀረበ።
እውነት የማትጨበጥ ናት ይባላል በጋዜጠኝነት ሙያ ያለ ጥርጥር። የኔንም ሀሳብ ባክል እውነትም መፈለግና ለዛ እውነት መገዛት ትልቁ ስፍራ ይመስለኛል። ምናልባትም ለሚቀጥሉ ውይይቶች ጭምር መልሼ እንደማገኛችሁ ተስፋ አድርጋለሁ። ፋኑኤል ክንፉ፣ አርጋው አሽኔ እንግዶቼ፣ በድጋሚ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
አሉላና እንግዶችን ፋኑኤል ክንፉንና አርጋው አሽኔን እኛም እናመሰግናለን። ጥሩ ክርክር ነበር።
እንደዚሁም አድማጮቻችንም እንዲሳተፉ በዚህ ውስጥ እንጋብዛለን።
መልካም አድማጮች፣ ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች አሉን። ከመሰነባበታችን በፊት አጫጭር የማጠቃለያ ዜናዎቹን ከሰሎሞን አባት እንስማ።
በሽብር ወንጀል ተከሰው ሲከራከሩ ከቆዩ 13 ተከሳሾች መካከል 6ቱን የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በነጻ አሰናብቷል። በሰባቱ ላይ የጥፋተኝነት ብይን አሳልፏል። በነጻ የተሰናበቱት ዛሬውኑ ከወህኒ እንዲለቀቁ ችሎቱ ትዕዛዝ ሰጥቷል። የጥፋተኝነት ብይን በተላለፈባቸው ተከሳሾች ላይ የቅጣት ውሳኔውን ለማሰማት ቀጠሮ ቆርጧል። ፍርድ ቤቱ በሌላ መዝገብ ደግሞ በነ ጉርሜሳ አያኖ ጉዳይ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ካታር ሰላም አስከባሪዎቿን ማስወጣቷን ተከትሎ ኤርትራ በጋራ ድንበራችን ላይ ያለውን አጨቃጫቂ ግዛት ወራ ተቆጣጥራለች ስትል ጅቡቲ ከሰሰች። ካታር ወታደሮቿን ያስወጣችው ኤርትራና ጅቡቲ በዲፕሎማቲክ ቀውስ ውስጥ ከሳውዲ አረቢያ ጋር መወገናቸውን ካሳወቁ በኋላ ነው። የኤርትራ መንግሥት ለጅቡቲ ክስ ምላሽ አልሰጠም። በኩባና በዩናይትድ ስቴትስ መካከል ግንኙነት የፈጠረውን የቀድሞ ፕሬዚደንት ባራክ ኦባማን እርምጃዎች የሚቀለብስ ውሳኔ መውሰዳቸውን ፕሬዚደንት ዶናልድ ትራምፕ አስታወቁ። ፕሬዚደንቱ አብዛኛው የኩባ ፍልሰተኞች በሚኖሩባት ትንሿ አቫና በምትባለው የማያሚ ፍሎሪዳ ቀበሌ ተገኝተው ባደረጉት ንግግር ከጥቂት ደቂቃዎች በፊት የካስትሮ አገዛዝ ኩባ ውስጥ እየፈጸመ ነው ያሏቸውን ወንጀሎች እንደሚያጋልጡ፣ እንደማይደብቁ፣ መደገፊያ ማብራሪያ እንደማይፈልጉለት ወይም እንደማያገኑት ተናግረዋል። ያለፈው አስተዳደር የገባበትን ሙሉ በሙሉ የአንድ ወገን የሆነ ውል ሰርዣለሁ ብለዋል ፕሬዚደንት ትራምፕ። የኩባ መንግሥት ተቃዋሚዎችን ማዋከቡንና ማሰቃየቱን እንዲያቆም፣ የፖለቲካ እስረኞችን ሁሉ እንዲፈታ፣ ለፖለቲካና ለምጣኔ ሀብት ነጻነቶች ግልጽ እንዲሆን ጠይቀዋል ፕሬዚደንቱ። በሌላ በኩል ግን ኦባማ ከሁለቱ ሀገሮች 50 ዓመታት መቆራረጥ በኋላ በድጋሚ የከፈቱትን የዲፕሎማሲ ግንኙነት ትራምፕ እንደማይበጥሱ ተናግረዋል። ልጆቻቸው የዩናይትድ ስቴትስ ዜጋ ወይም ቋሚ ነዋሪ የሆኑ ወላጆች በኃይል እንዳይባረሩ የሚያግደውን የቀደሙትን ፕሬዚደንት ባራክ ኦባማ የኢሚግሬሽን መርሃ ግብር የሀገር ውስጥ ደህንነት ጉዳይ ሚኒስቴር ሰረዘ። ከሚኒስቴር መስሪያ ቤቱ የወጣው መግለጫ እንደሚለው ሚኒስቴሩ ዳፓ በሚል ምህጻር የሚታወቀውን ይህንን ድንጋጌ የሚሽረውን ሰነድ ትናንት ምሽት ላይ መፈረማቸውን አስታውቋል። በሌላ በኩል ግን በሕፃንነታቸው ወደ ዩናይትድ ስቴትስ ያለ ሕጋዊ ፈቃድ ከገቡ ወላጆቻቸው ጋር ገብተው የነበሩና ያደጉ ሰዎች እንዳይባረሩ የሚጠብቀው ዳካ በሚል ምህጻር የሚጠራው የፕሬዚደንት ኦባማ መርሃ ግብር ባለበት እንደሚቀጥል ተገልጿል።
ከድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም በዚሁ አበቃ። ያስተናገድናችሁ ሰለሞን ክፍሌና
እኔም ሰለሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ። The Voice of America.